የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
ለዛሬ በሳምንት ውስጥ ካስተላለፍናቸው ጥንቅሮች መካከል መርጠን በድጋሚ እናስደምጣችኋለን። ሀብታሙ ስዩምና ጽዮን ግርማ እያስተናግድናችሁ እናመሻለን።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ሀብታሙ ስዩም እያስተናገድናችሁ እንገኛለን። አሁን ወደ ቀዳሚው እንሻገራለን።
በቀጣዩ ሀገራዊ ምርጫ የሚሳተፉ የፖለቲካ ፓርቲዎች በኃላፊነት ሊንቀሳቀሱ እንደሚገባ ፕሬዚዳንት ሳህለወርቅ ዘውዴ ገለጹ።
ሀገራዊ ምርጫና የምርጫ ባለድርሻ አካላት ሚና በሚል በተዘጋጀ ጉባኤ ላይ የተገኙት የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ብርቱካን ሚደቅሳ በበኩላቸው ምርጫው ዲሞክራሲያዊ፣ ግልጽና ታማኒ በሆነ መልኩ የግድ መሳካት ይኖርበታል ብለዋል።
የአገር ውስጥ መገናኛ ብዙሃን እንደዘገቡት ሀገራዊ ምርጫና የምርጫ ባለድርሻ አካላት ሚና በሚል አዲስ አበባ ከተማ በተካሄደው ዓለም አቀፍ ኮንፈረንስ ላይ ቀጣዩ ሀገራዊ ምርጫ የሚሳተፉ የፖለቲካ ፓርቲዎች ኃላፊነት በተሞላበት መልኩ ሊንቀሳቀሱ እንደሚገባ ፕሬዚዳንት ሳህለወርቅ አሳስበዋል።
ተአማኒና ተቀባይነት ያለው እንዲሆንና የፖለቲካ ልሂቃንንና ምልአተ ህዝቡን ተሳትፎ ያረጋገጠ እንዲሆን የሚያደርግ ነው። ቅድም እንዳልኩት ነው፣ ከነበርንበት ሁኔታ የተሻለ እያደረግን መሄድ ይኖርብናል። በምርጫ ብቻ ያሉብን ችግሮች አይፈቱም። ምርጫ ስልጣንን ማምጣት፣ ከስልጣን ማውረድ፣ ሌላ መተካት፣ ሰላማዊ የሆነ ሽግግርን ማረጋገጥ እንጂ ለሁሉ ቁልፍ አይደለም። ብዙ ጊዜ ከዓለም አቀፍ አጋሮቻችን የምናየው ምርጫን ለሁሉ መፍቻ ቁልፍ አድርጎ የማስቀመጥ ነው። መልሶም ከኛ ጋር የሚነጋገሩት የምርጫ ሳይክል ካለቀ 4 ዓመት 5 ዓመት ወዘተ እንደ ሀገሩ ልዩነት በኋላ ነው። ምርጫ በኋላ የሚመጣው ነው ዋና ጉዳይ። በተመረጡበት ፕሮግራም መሰረት ምን ተደረገ ነው። ያ ሁሉ ላይ ነው ድጋፍና ጥረት ያስፈልገዋል ብዬ የማምነው።
በጉባኤው ላይ የፖለቲካ ፓርቲ ተወካዮች፣ የብሔራዊ ምርጫ ቦርድ አካላት፣ የሲቪክ ማህበራትና የመገናኛ ብዙሃን ተወካዮች ተገኝተው ውይይት እያደረጉ ሲሆን የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ በበኩላቸው ምርጫው የግድ አስፈላጊ ነው ብለዋል።
ይህንን ምርጫ ማሳካት ለእኛ ለኢትዮጵያውያን ምርጫ አይደለም፣ በአማራጭነት የምንወስደው አይደለም። የግድ ማሳካት ይኖርብናል። ማሳካት ደግሞ በጣም ከባድ የሚባል ነገር አይደለም። የማይቻል ተብሎ አንገታችንን አስደፍቶ ወደ ነበርንበት ተስፋ የማነስ ስሜት የምንወርድበት ምክንያት የለም። ለምን? ከተዘጋ የፖለቲካ ሁኔታ ውስጥ ወደ ፖለቲካ መፍታታት፣ ወደ ፖለቲካ ተስፋ የመጣ ነው እኮ እኛው ነን።
ከጋቢና ጋር ናችሁ። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። በትግራይ ክልል አዲ ዳዕሮ ከተማ የሚገኙ ነዋሪዎች በዜጎች ላይ በደል ፈጽመዋል ያሉት ኃላፊ ከሕግ አግባብ ውጭ በዋስ ተለቀዋል ሲሉ ተቃውሞ ሰልፍ ወጥተዋል። ዓለም ፍስሐዬ ከመቀሌ ያጠናቀረውን ጽዮን ግርማ ታቀርበዋለች።
በሰሜን ምዕራብ ዞን የላይኛው አዲ አቦ ወረዳ አዲ ዳዕሮ ከተማ የሚገኙ ቁጥራቸው ወደ 15,000 የሚገመቱ ነዋሪዎች ተቃውሟቸውን የሚገልጹበትን መፈክር ይዘው ስሙን ለይተው በጠቀሱት አንድ የወረዳ አመራር ሳጅን አማካኝነት በዜጎች ላይ ደረሰ ያሉትን በደል በመዘርዘር ድምጻቸውን አሰምተዋል። በሰልፉ ላይ የተሳተፉት ስለ ተቃውሞ ምክንያት ሲናገሩም በመንግስት የስራ ኃላፊነት ላይ የሚገኘው ግለሰብ በተለይ ቁጥራቸው ለጊዜው ያልተረጋገጠ ነገር ግን ከአስር በላይ የሆኑ ባለትዳር ሴቶችን በመድፈር በሴቶች ላይ ባደረሰው ተደጋጋሚ ጥቃት ምክንያት ግምገማ ቀርቦበት ነበር። በግምገማው ላይም ጉዳቱ ደርሶብናል ያሉ ሴቶች ፊት ለፊት እየተነሱ የምስክርነት ቃላቸውን ሰጥተው ነበር። ከሴቶቹ በተጨማሪ በሐሰት በማስመስከር ወንዶችን ያለ አግባብ እንዲታሰሩ አድርጓል በሚል ሰልፈኞቹ አቤቱታ አሰምተዋል። ከዚህ ግምገማ በኋላ ግለሰቡ እንዲታሰር ቢደረግም ብዙም ሳይቆይ ወዲያውኑ በዋስ እንዲፈታ መደረጉ ቁጣን ቀስቅሷል ብለዋል የሰልፉ አስተባባሪዎች። በሰልፉ ላይ ተሳታፊ ከነበሩት አንዱ ሌተናር ኮሎኔል መኮልን አማረ የአሜሪካ ድምጽ ስለ ሰልፉ ዓላማ ሲያስረዱ ህብረተሰቡ በተለይ በሴቶች ላይ የደረሰውን በደል ተቃውሞ ድምፁን ለማሰማት ነው አደባባይ የወጣው ብለዋል።
ወንጀለኞችን የሚሸከም ትከሻ የለንም ብለን ነው ሰልፉን ያካሄድነው። ዓላማውም በሴቶች ላይ እየተፈጸመ ያለውን ጥቃት ለመቃወም ነው። በተጨማሪም በሐሰት ምስክር ወንዶች እንዲታሰሩ በማድረግ ከፍተኛ በደል ስለሚፈጸም በሰልፉ ላይ ተቃውሟችንን ለማሰማት ነው የወጣነው። እንደዚህ በሴቶችና በወንዶች ላይ ግፍ የፈጸመብን ግለሰብ ተገቢውን ቅጣት ማግኘት ሲገባው በዋስ ተለቋል። ግለሰቡም በዋስ ከተለቀቀ በኋላ በግምገማው ላይ ያጋለጡትንና በደል ያደረሰባቸውን ሰዎች ወደ ማስፈራራት ነው የገባው።
ኮሎኔል መኮንን አያይዘው ለተቃውሞ የወጣው ሰልፈኛ የወረዳውን አስተዳዳሪ አግኝቶ ጥያቄውን መስጠቱን ተናግረዋል።
ሰልፉን ያስተባበርነው በህዝብ ተወክለን ነው። ሰልፈኛውም ከ15000 እስከ 20000 ይሆናል ብለን ነው የምንገምተው። ሰልፉ ላይ ሴቶች፣ ወጣቶች፣ አዛውንቶች፣ ታጋዮች ተሳትፈዋል። የወረዳው አስተዳዳሪ የተጀመረውን የጥራት ግምገማ ይቀጥላል። ጥያቄያችሁን እንቀበለዋለን፣ ከጎናችሁ ነን ብሏል።
የላይኛው አዲያቦ የወረዳው ህዝብ ግንኙነት ምክትል ኃላፊ መምህር ሙልጌታ ገብረ ኢየሱስ ስለ ሁኔታው ከአሜሪካ ድምጽ ተጠየቀው
ሰውየው በተለይ በሴቶች ላይ ያደረሰው ጥቃት ግፍ ነው በሚል የተቃወሙ ግለሰቦች በዋስትና መለቀቁን ከሰሙ በኋላ ድምጻችንን እናሰማለን ብለው ነው ሰልፉ የወጡት። እኛም የህግ ባለሙያ ባንሆንም በዋስ መለቀቁን አልደገፍነውም።
በደሉን ፈጽሟል የተባለውን የወረዳ አመራር ሳጅን ለማግኘት በተደጋጋሚ የእጁ ስልኩ ላይ ሙከራ አድርገን ነበር፣ ሊገኝ አልቻለም። በተጨማሪም የወረዳው የጸጥታ ኃላፊ አቶ በላይን ለማነጋገር ጥረት ተደርጎ ነበር፣ ለመናገር ፈቃደኛ ባለመሆናቸው ሊገኙ አልቻሉም። አድማጮች የዚህን ዘገባ እየተከታተልን እናስደምጣችኋለን። ብሔር ለይተው በሚጋጩና ሰላማዊ ነዋሪዎችን በሚያጠቁ ወጣቶች መማረራቸውን የሚናገሩ እናቶችና ሴቶች በድሬዳዋ ከተማ ሰላማዊ ሰልፍ አድርገዋል። ሰልፍ ላይ የተሳተፉ እናቶች ከከተማዋ አቅራቢያ ከሚገኙ ገጠር መንደሮች የመጡ የኦሮሞ ወጣቶችን ወንጅለዋል። ትላንት ወደ ጎዳና የወጡት ሰልፈኞች በበኩላቸው ከአማራ ብሔር የሆኑ ወጣቶች ጥቃት እያደረሱ ነው ሲሉ ከሰዋል። አሁን ላይ ግጭቶች የተፈጠሩባቸው ስፍራዎች ፈረስ መጋላ፣ ቀፊራ፣ ጫተራ እና አምስተኛ የሚባሉ በአንድ አካባቢ የሚገኙ ቦታዎች ላይ እንደሆነም ተሰምቷል። ሀብታሙ ስዩም በሁለቱም ሰልፎች ላይ ተሳታፊ የሆኑ እናቶችን አነጋግሮ ቀጣዩን ዘገባ አሰናድቷል።
60 ዓመታት እንዳለፋቸው የነገሩኝ እናት በድሬዳዋ ከተማ ከ40 ዓመታት በላይ ኖር ያለው ይላሉ። ስማቸው ለደህንነታቸው ሲባል ባይጠቀስ ያሉኝ እናት ከቅርብ ጊዜያት ወዲህ ማንነትን እየለዩ በሚያጠቁ ወጣቶች ሰበብ ብዙሃን ተቻችለው የኖሩባት ከተማን መንፈስ በስጋት እንደበረዙት የቅርብ ጊዜ ክስተቶችን በማነሳሳት ያስረዳሉ።
ጳጉሜ 6 ነው ለሊቱን በራኬ ሲደበደብ አደረ። በማግስቱ ቀጠለ። በቃ እንጭፍ ነው የሚወረውት፣ በወንጭፍ ነው። ብዙ ጸጉር ለውጦች መጥተዋል። የማይታወቁ ሰዎች ከገጠር አካባቢ የመጡ ናቸው። ጸጉር ለውጦች ናቸው። ከፊት እነሱ ይወረወራሉ፣ ከኋላ ዘረፋም ተጀመረ። የብዙ ሰዎች የብዙ ንጹሐን ቤት ሰዎች ተሰበረ። አካለ ጉዳት መጥቷል። ብዙ ነው ችግራችን። ብዙ የአማራ የጉራጌ ቤት ነው እንግዲህ ሲዘረፍ ያየነው።
መሰል በደሎችን መሸከም ባለመቻላቸው ከትናንት በስቲያ ወደ ጎዳና ለተቃውሞ እንደወጡ የነገሩኝ ሌላ ነዋሪ ደግሞ ስሞታቸውን ለከተማው አስተዳደር ቢያሰሙም ከአንጀት ጠብ የሚል ምላሽ እንዳላገኙ ይናገራሉ።
መስተዳድሩ መጥቶ በቀበሌ ውስጥ በቀበሌ አዳራሽ ቢሰበስበንም እኛ የፍትህ ጥያቄ ስናቀርብ እሱ መስጊድ ጁማ ካርታ የለው፣ አቦዬ ካርታ የለው፣ እኛ ስለ ካርታ ጥየቃ አልወጣንም፣ መንግስት ፍትህ ይስጠን ነው እያለን ያለ ነው። ሰሚ አካል አጣን፣ ልንሞት ነው። ልጆቻችን መማር አልቻሉም፣ መውጣት መግባት አልቻልንም።
ከጳጉሜ 6 2011 ወዲህ በተፈጠሩ ግጭቶችና በደሎች ውስጥ ተሳታፊ የሆኑት ወጣቶች ከድሬዳዋ ከተማ ወጣ ብለው ከሚገኙ የገጠር ቀበሌዎች የመጡ ወጣቶች መሆናቸውን የነገሩኝ ሌላ በተመሳሳይ ስም አይጠቀስ ያሉኝ ነዋሪ ወጣቶቹ ነዋሪዎችን ማንነታቸውን እየለዩ እንደሚያጠቁ አብራርተው በከተማዋ የተለያየ አመራር ላይ ያሉ አካላትንም አብረው ወቅሰዋል።
ነፍጠኛ ጉድፈላ አሁን ተነስተናል ውጣ እያሉ ነው ድንጋይ የሚወረውሩት ልጆቹ መሮጥ እስከሚያጥፈን። እኛ አመራሩ ጋር ያለው ችግር አመራሩ ያመጣው ችግር ቀበሌ ላይ ቁጭ ብሎ በቀበሌ ያለውን ህዝብ ሲያምስ የነበረ አመራር እድገት እያገኘ እንጂ አይወርድም። የነሱ አመራሩ ላይ እድገት እያገኙ ወደ ላይ ነው የሚሄዱት። ወንበሮቹን እያስተካከሉ የነሳውን ቢሆን ያሉ
ከትናንት በስቲያ ከከተማዋ ውጪ ከሚገኙ ስፍራዎች በመጡ ወጣቶች ጥቃት ደረሰብን ያሉ በዋናነት እናትና ሴቶች ያደረጉትን ትዕይንተ ህዝብ ተከትሎ በትናንትናው ዕለት ደግሞ ድሬዳዋ ሌላ ሰልፍ አስተናግዳለች። የዚህኛው ሰልፍ ተሳታፊዎች ደግሞ ሳተ ነው የሚባለውን የወጣቶች ቡድን አባላት የሚከሱና ከትናንት በስቲያ የነበረውን ሰልፍ አንድምታ የሚቃወሙ ናቸው። እኒህ እናት በትናንቱ ሰልፍ ላይ ተሳትፈዋል።
የእርቻን በዓል ለማክበር ወደ አዲስ አበባ ካቀኑት የድሬዳዋ ወጣቶች ተነጥለው እዚሁ በከተማ ውስጥ በዓሉን በሰላም በማክበር በመጫወት ላይ የነበሩ የኦሮሞ ወጣቶች ላይ ነው ከአማራ ብሔር የሆኑ ወጣቶች ድንጋይ መወርወር የጀመሩት። ወደ አዲስ አበባ አቅንተው የነበሩት ወጣቶች ወደ ከተማዋ ተመልሰው ሲሰበሰቡ ቀድመው ጥቃት ሲያደርሱ የነበሩ ወጣቶች ጸያፍ ቃላትን መጠቀም ጀመሩ። በዚያ ወቅት የተሰደቡትና ጥቃት የተከፈተባቸው ወጣቶች ያጸፋ መልስ ሰጥተዋል።
ዛሬ ረፋድ ላይ አነጋገርናቸውን እናት የከተማዋን ድባብ በጥቂት አጋርተውን ነበረ።
ከተማዋ እስካሁን ድረስ አልተረጋጋችም። ከንቲባው መጥተው ችግራችሁ ምንድን ነው ብለው ጠይቀውናል። ከንቲባው የኦሮሞ ወጣቶች በብዛት ወደሚኖሩበት አምስተኛ ወደሚባል ስፍራም ሄደው ጎብኝተዋል። እኛም ችግራችንን አሰምተናል። አድማ በታኝ ፖሊሶች የኦሮሞ ወጣቶችን ለይተው እንደሚደበድቡ ተናግረናል። ጠቡ በተነሳበት ወቅት በዋናነት የተጎዱት ቃፊራ አካባቢ በጉልበት ስራ የሚተዳደሩ የኦሮሞ ወጣቶች ናቸው።
የድሬዳዋ ከተማ ከፍተኛ አመራሮች በሁለቱም ወገኖች የሚቀርቡ ቅሬታዎችን በተመለከተ ያላቸውን ምላሽ ለማግኘት የከተማዋ ምክትል ከንቲባ ከድር ጁሃር፣ የህዝብ ግንኙነት ኃላፊ የሆኑት አቶ እዝቅያስ፣ የከተማዋ ፖሊስ ኮሚሽነር የሆኑት አለሙ መርጋ ይገኙባቸዋል የተባሉ ስልኮችን ደጋግመን ብንደውልም መልስ ለማግኘት አልቻለም። በጉዳዩ ላይ መረጃዎችን አሰባስበው መልስ ለመስጠት በትናንትናው ዕለት ቃል ገብተውልን የነበሩት የፌዴራል ፖሊስ ኮሚሽን ኮሚሽነር እንደሻው ጣሰውም በተመሳሳይ ይህ ዘገባ እስኪጠናቀር ድረስ ባለው ጊዜ ስልካቸውን ደጋግመን ብንደውልም ሊነሳልን አልቻለም። ጥረታችንን እንቀጥላለን። የኢትዮ ጅቡቲ የባቡር ዝርጋታን ተከትሎ ስለ መቆርቆሯ የሚነገርላት የድሬዳዋ ከተማ ከዛሬ 12 ዓመታት በፊት በማዕከላዊ ስታስቲክስ ባለሥልጣን በኩል ይፋ የተደረገው የሕዝብና ቤት ቆጠራ መሠረት ከ300,000 በላይ ሕዝብ ይኖርባታል። ይኸው ሰነድ የከተማዋን ነዋሪዎች የብሔር ስብጥር ሲዘረዝር 46 በመቶ የኦሮሞ፣ 24 በመቶ የሶማሌ፣ 20 በመቶ የአማራ፣ 4.5 በመቶ ደግሞ የጉራጌ ብሔር አባላት እንደሆኑ፣ የተቀሩት ብሔሮች 5.5 በመቶውን እንደሚሸፍኑ ይናገራል። ከቅርብ ጊዜ ወዲህ የተነባበሩባት ግጭቶች ስሟን ባሉታዊ ጎን ከማስጠራታቸው ቀደም ባለው ዘመን ድሬዳዋ ትታወቅ የነበረው እነዚህ ሕዝቦች በዘረጉት የአብሮነት ኑሮ ልክ መሆኑ የብዙሃን ትውስታ ነው። በአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። በዚህ ሳምንት ውስጥ የተመረቀው አንድነት ፓርክ በተለያዩ መርሃ ግብሮች ለጎብኚዎች ክፍት ይደረጋል ተብሏል። እስክንድር ፍሬው በጠቅላይ ሚኒስትር ጽህፈት ቤት የውጭ ቋንቋዎችና ዲጂታል ዘርፍ ኃላፊ ከሆኑት ቢለኔ ስዩም ጋር ቆይታ አድርጓል።
የታደሰው ቤተ መንግስት ለህዝብ ክፍት ሊሆን ዝግጅቱን አጠናቋል። ይህ ፕሮጀክት እንግዲህ ጠቅላይ ሚኒስትሩ የሚያራምዱት መደመር ፕሮጀክት አካል ነው የሚል ተናግረዋል። ቀደም ሲል በሰጡት አስተያየት ምን ማለት ነው? ይሄ አሁን አገሪቱ ውስጥ እየተካሄደ ካለው ለውጥ ጋር እንዴት ነው የሚገናኘው? ቤተ መንግስቱን አድሶ ለህዝብ ክፍት የማድረጉ ፕሮጀክት
እንግዲህ ጠቅላይ ሚኒስትሩ ስልጣኑ ላይ ከወጡ በኋላ አንድ ልክ እንደ የስልጣኑን እንደጀመሩ አካባቢ ላይ ያደረጉትም አንደኛው ነገር የነበረው ግቢውን ሄደው ማየት ነው፣ ምንድን ነው ያለን የሚለው እና ይሄ ከመደመር እሳቤ ጋር በጣም የተገናኘ ነው። የመደመር እሳቤ ምንድን ነው የሚያደርገው? በፊት የነበሩንን ካፒታል የምንላቸውን ነገሮች ወይም አሴቶች መቃኘት ያስፈልገናል የሚል እሳቤ አለ። በጣም ጥሩ የሆኑትን ነገሮች ከነሱ ተምረን እነሱ ላይ ገንብተን እነሱ ላይም እየጨመርንባቸው እንዴት እንሄዳለን ወደፊት የሚለው እሳቤ አለው እና አንደኛውም የመደመር ዋነኛውም አቅጣጫው ወደ ብልጽግና ወደሚያመራን መንገድ እንዴት እንሄዳለን የሚለው ነው። ስለዚህ ወደ ብልጽግና መንገድ ላይ በምንጓዝበት ሰዓት መለስ ብለን ደግሞ ማየት አለብን፣ ምንድናቸው ጥሩ ነገሮች የነበሩት ከኛ በኩል በታሪካችን በባህላችን ምንድናቸው የሚሉት ነገር። ስለዚህ ይሄ የቤተ መንግስት እድሳቱና የአንድነት ፓርክ መከፈቱ ከሱ ጋር የተያያዘ ነው። ያሉን የነበሩ ነገሮች፣ ለህዝብ ይፋም ያልነበሩ ነገሮች ግን በጣም ብዙ ማንነታችንም ያቀፉ ብዙ ታሪኮቻችንን የያዙ ብዙ መጥፎ ነገርም የነበረበት ግቢም ነው። በጣም ብዙ ጥሩ ነገሮችም የነበሩ የነበሩበት ግቢ ስለሆኑ እነሱን መለስ ብለን አይተን የተለያዩት ደግሞ መሪዎች እዚህ የነበራቸው አሻራ ምን ይመስላል የሚለውን ከሱ ላይ ደግሞ እያካበትን የአሁኑ ጠቅላይ ሚኒስትርም የራሳቸውን አሻራ አሳርፈውበት ለሚቀጥለው ደግሞ ትውልድ የማስተላለፉን ስራ የሚታይበት የቤተ መንግስት እድሳት ነበር ማለት ነው። ስለዚህ አሁንም ደግሞ የሚቀጥለው ትውልድ ከዚህ ላይ ያሉትን ነገሮች እየተጨመረበት ዘላለማዊ ለሆነ የኢትዮጵያነት ማዕከልም ናትምቶ ነው ማለት ነው እቺ አንድነት ፓርክ።
ቢለኔ እንግዲህ ይሄ ቤተ መንግስት ዙሪያውን አሁንም አሉ ጽሁፎቹ፣ በነገራችን ላይ ፎቶግራፍ ማንሳት ክልክል ነው የሚል ጽሁፍ የተጻፈበት ነው። በአጠገቡ ማለፍም አይቻልም፣ ተሻገሩ ነው የሚባሉት ሰዎች። አሁን ግን ክፍት ሊደረግ ነው ለህዝብ። ይሄ ምን ማለት ነው? በተለይ አሁን ከቱሪስት መስህብነቱ በተጨማሪ ከቱሪዝም በተጨማሪ እርግጥ የሀገሪቱን የቱሪዝም ያሳድጋል፣ ከዛ በተጨማሪ ፖለቲካዊ ትርጉሙ ምንድን ነው?
እንዳልከው አንደኛ ያው ዋናም አቅጣጫም መንግስትም እያተኮረበት ያለው ከተለያዩ እንትን ስራዎች ጋር ያው ግብርናን የማዳበር አይሲቲ ላይም የመስራት ማዕድን የመስራት እንዳለ ሆኖ ቱሪዝም ላይም ሴክተሩንም ያለንን አቅም በመጠቀም በጣም ብዙ ገቢ የምናሰባስብበት የምንችለው ስለሆነ የሀገሪቷንም ኢኮኖሚ ደገፍ ሊያደርግ የሚችል ነገር ስለሆነ ሊያሳድግም የሚችል ስለሆነ በዛ አቅጣጫም ተቀምጦለት በቱሪዝም የማበልጸግ ስራ እየተሰራ ነበር ማለት ነው። ይሄም ስለዚህ እሱ እንትን ነው፣ የእሱ አንደኛው ጎን ነው። ግን ልክ እንዳልከው ከዛ ደግሞ በተረፈ ከዚህ በፊት ኢትዮጵያውያን በዚህ አካባቢ ላይ የሚመጡበት በጣም ፍራቻ የተሞላበት ለህዝቡ ዝግ የነበረ ቦታው ራሱ በጣም ብዙ የድሮ እንትኖች ተዘግተው የነበሩ ያረጁ እቃዎች ማከማቻ የነበረ ለማይማርክ ብዙ ነገራችን እዚህ ውስጥ በጣም ብዙ ታሪክ አለ ብያለው እና እሱን ነገር እንኳን መለስ ብለን ማየት የማንችልበት አይነት አያያዘው ነበረበት ሰዓት፣ አሁን በሚከፈትበት ሰዓት በጣም ብዙ ሚኒንግ አለው። አንደኛው ያው የራሳችንን ታሪክ ማወቅ የት ነበርን፣ ማን ነበሩ፣ እነዛ ታሪኮች ላይ ማምን ሰርቷል፣ ምንድን ነበረ የራሳችን ክህሎቶች የነበሩት በዛ ሰዓት። እኛው እንግዲህ ከውጭ ሀገር መጣ ብለን የምናስባቸው ነገሮች በእኛ በራሳችን ሰዎች እና በራሳችን መሪዎች የተሰሩ የታሰቡ ነገሮች ከሀሳብ ስለሆነ በጣም ብዙ ነገር የሚጀምሩ እነሱ ነገሮች ስላሉ የዛ ማሳያ ነው ማለት ነው አንደኛው። ሁለተኛው ደግሞ እንችላለን፣ መስራት እንችላለን የሚለውን ነገር ያሳያል። ይሄ የቤተ መንግስት እድሳት እና አንድነት ፓርክ ክፍት የሆነው በጣም በአጭር ጊዜ ውስጥ ነው። 6 ወር ባልበለጠ ጊዜ ውስጥ ነው ይሄ ሁሉ ስራ የተሰራው እና አንድ ነገር ላይ አትኩረን ከሰራን የብዙ ሰዎችም ድምር ነው። ስለዚህ ከመደመርም ጋር የሚያሳየው የኮላቦሬሽኑም ወይም አብሮ መስራትን ነው። ስለዚህ የብዙ ሰዎችም አሻራ ያለበት ስለሆነ ያንን ነገር አፋጥነን አብረን እስከሰራን ድረስ ወደምንፈልገው ነገር ማድረስ እንችላለን። ስለዚህ ሲምቦሊዝሙ ምንድን ነው? ለኢትዮጵያም ኢትዮጵያን ምንፈልጋትን ኢትዮጵያ ለማምጣት የሁሉም ሰው አሻራ ያስፈልግበታል፣ የሁሉም ሰው ትጋት ያስፈልግበታል። ያችን ምንፈልጋትን ወደ ምንፈልጋት የብልጽግና ጉዞ ለመጓዝ የምንፈልጋትን ኢትዮጵያ፣ የበለጸቀች ኢትዮጵያ፣ ሁሉም ሰው አካታች በሆነች መንገድ እሷን ለመስራት የሁላችንም አንድ ላይ ወደ አንድ አቅጣጫ የሚሄድ እንደሚያስፈልግ የምናሳይበት ነው። ስለዚህ ይሄ በ6 ወር ውስጥ ሰዎች ሁሉ ያላቸውንም አስተዋጽኦ አድርገውበት ወደ አንድ አቅጣጫ የሄድንበትና ይኸው ለህዝብ ይፋ የሆነበት ምሳሌ ስለሆነ መጨረስም እንችላለን መስራትም እንችላለን የሚለውንም መልእክት ያስተላልፋል።
ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማት አሸናፊ ሆነዋል። የኖርዌይ የኖቤል ሽልማት ኮሚቴ አሸናፊነታቸውን ይፋ ባደረገበት መግለጫ ጠቅላይ ሚኒስትር አብይ አህመድ ለሰላምና ለዓለም አቀፍ ትብብር ላደረጉት ከፍተኛ ጥረት የሽልማቱ አሸናፊ መሆናቸውን አብስሯል። 5 አባላት ያሉት የኖርዌይ የኖቤል ሽልማት ሰጪ ኮሚቴ ሰብሳቢ በርቲ ረኤስ አንደርሰን ጠቅላይ ሚኒስትር አብይ ሽልማቱን አሸናፊ መሆናቸውን ሲያበስሩ አብይ አህመድ በኢትዮጵያና በኤርትራ መካከል ለ20 ዓመታት የነበረውን የድንበር ይገባኛል ውዝግብና አለመግባባት ስልጣን በያዙ በወራት ጊዜ ውስጥ በመፍታት ሰላም አምጥተዋል። በሁለቱ ሀገሮች መካከል ያለውን ቁርሾን በመፍታት ለእርቅና ለሰላም በማብቃታቸው የዘንድሮው የ2012 ኖቤል የሰላም ሎሬት ሆነው መመረጣቸውን ተናግረዋል። ኤደን ገረመው ስለ ሽልማቱና የተለያዩ ዓለም አቀፍ ተቋማት የሰጧቸውን አስተያየቶች አካታ ተከታዩን ዘገባ አሰናድታለች።
ይህ ኮሚቴ ጠቅላይ ሚኒስትር አብይን ለሽልማት ያበቋቸውን በጎ ተግባራት በዘረዘረበት ምዕራፍም አብይ ገና ወደ ስልጣን በመጡበት በመጀመሪያው 100 የስልጣን ቀናት በሀገሪቱ ላይ ተጥሎ የነበረውን አስቸኳይ ጊዜ አዋጅ እንዲነሳ አድርገዋል። በሺዎች የሚቆጠሩ የፖለቲካ እስረኞች ተፈተዋል። በመገናኛ ብዙሃን ላይ ተጥሎ የነበረው ቅድመ ምርመራ እንዲቀር ተደርጓል። በውጭ ሀገር የነበሩ የተቃዋሚ ፓርቲ ቡድኖች ወደ ሀገር ውስጥ ገብተው በሰላማዊ መንገድ የሚሰሩበትን ሁኔታ አመቻችተዋል። በሙስና ሲጠረጠሩ የነበሩ የወታደራዊ አመራሮችና ባለስልጣናቶች ከስልጣን እንዲነሱ አድርገዋል። እንዲሁም የሴቶች የፖለቲካ ተሳትፎ እንዲጨምር አድርገዋል ይላል። በሽልማቱ ስነ ስርዓት ላይ እንደታየው ጠቅላይ ሚኒስትር ዶክተር አብይ አህመድ ኦስሎ ከሚገኘው የኖቤል ሽልማት ቢሮ ከኮሚቴው ጸሐፊ ስልክ ተደውሎ ማሸነፋቸው በተነገራቸው ወቅት በሚላሹ ደስታቸውን ገልጸዋል።
Yes, hello, Mr. Prime Minister. This is Mr. Mjosta speaking. I am the Secretary of the Norwegian Nobel Committee and calling from Oslo. I want to congratulate you with receiving this year's Nobel Peace Prize.
Thank you very much. I'm so humbled and thrilled when I just heard the news. Thank you very much. It is
በጣም ነው የማመሰግነው። ዜናውን ስሰማ ከፍተኛ ክብር ተሰምቶኛል፣ በደስታም ተነጫለሁ። በጣም አመሰግናለሁ። ይህ ለአፍሪካ ብሎም ለኢትዮጵያ የተሰጠ ነው። ሌሎች የአፍሪካ መሪዎችም በአህጉራችን ላይ ሰላም ለማስፈን በትጋት እንደሚሰሩ ይታየኛል። በጣም አመሰግናለሁ። በጣም ተደስቻለሁ። ደግሞም በዜናው ተደምሚያለሁ።
ኖቤል ሽልማት ኮሚቴው ጠቅላይ ሚኒስትር አብይ በሀገሪቱ ጠንካራ ዴሞክራሲ እንዲሰፍን ለሚሰሩት ስራም እውቅና ሰጥቷል። የበለጠ ደግሞ በኢትዮጵያና በኤርትራ የተካሄደው የሰላም ስምምነት ለሁለቱም ሀገሮች በጎ ለውጥን አስገኝቷል። ጠቅላይ ሚኒስትር አብይ ከዚህ በተጨማሪም በምስራቅና በሰሜን አፍሪካ ሰላምን ለማስፈን ያከናወኑት በጎ ተግባር በጉልህ የሚጠቀስ እንደሆነ ኮሚቴው አጽንኦት ሰጥቷል። የኖቤል የሰላም ሽልማቱ ከዓለም አቀፍ እውቅና በተጨማሪ $900,000 የገንዘብ ሽልማትም አለው። ጠቅላይ ሚኒስትሩ ይህን ሽልማታቸውን በመጪው ታህሳስ ወር ኦስሎ ላይ ተገኝተው ይወስዳሉ ተብሏል። በተያያዘም የዓለም አቀፍ ታዋቂ የሰብአዊ መብት ድርጅት መሪዎች፣ የተለያዩ ሀገራት መሪዎች፣ አምባሳደሮችና ታዋቂ ሰዎች ለጠቅላይ ሚኒስትር አብይ አህመድ የደስታ መግለጫ መልእክት እያስተላለፉ ነው። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ ብዙ ጊዜ የተስፋ ንፋስ በአፍሪካ እየነፈሰ ነው እላለሁ፣ ለዚህ ደግሞ ዋናው ምክንያቴ አብይ አህመድ ናቸው ብለዋል። አያይዘውም የጠቅላይ ሚኒስትር አብይ አህመድ ራዕይ ኢትዮጵያና ኤርትራ ታሪካዊ ስምምነት ላይ እንዲደርሱ አስችሏቸዋል። ባለፈው ዓመት ደግሞ ይህ ስምምነት ሲፈራረሙ በቦታው ላይ በመኖሬ ክብር ይሰማኛል ሲሉ በመልካም ምኞት መግለጫው ላይ አስፍረዋል። ዋና ጸሐፊ አንቶኒዮ ጉቴሬስ በመልእክታቸው መጨረሻ ይህ አዲስ ምዕራፍ በአካባቢው ደህንነትና መረጋጋትን የሚያሰፍን አዲስ እድሎችን ከፍቶለታል፣ እንዲሁም ጠቅላይ ሚኒስትር አብይ አህመድ በአመራርነታቸው ለሌሎች የአፍሪካ ሀገራት መሪዎችና ከአፍሪካ ውጭ ላሉ መሪዎች ግሩም ምሳሌ መሆን ችለዋል ብለዋል። የኖርዌይ ስደተኞች ካውንስል ኤንሲአር ዋና ጸሐፊ ጃን ኢንግላንድ ለጠቅላይ ሚኒስትር አብይ አህመድ ሽልማት መደሰታቸውን በመግለጫ ልከዋል። ጠቅላይ ሚኒስትር አብይ በሀገሪቱ ሰላም ለማስጠበቅ የሚያደርጉት ጥረትንም አጠንክረው እንዲቀጥሉ በመልእክታቸው አሳስበዋል። ድርጅታችን የኖርዌይ ስደተኞች ካውንስል ኤንሲአር በኢትዮጵያና በኤርትራ ከስደተኞች ጋር ከሚሰሩ ጥቂት ዓለም አቀፍ ድርጅቶች መካከል አንዱ በመሆኑ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በሁለቱ ሀገራት መካከል ያመጡትን ለውጥ የአይን እማኝ ሆነን ለማየት ችለናል። ይህ ለውጥ የመጣው ደግሞ በሁለቱ ሀገራት መካከል የተፈጠረው ግጭትና ቁርሾ ዜጎች ለአመታት በመፈናቀል ከተሰቃዩ በኋላ ነው ብለዋል። ዋና ጸሐፊ ጃን ኢንግላንድ አያይዘውም አሁን የኖቤል የሰላም ሽልማት የተቀበሉት ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የተከሰተውን የብሔር ፍጥጫ ቅድሚያ ሰጥተው በማስተካከል በህዝቦች መካከል ሰላምን ለማምጣት መስራት አለባቸው ብለዋል። የዛሬው ሽልማት የዶክተር አብይ አህመድ ብቻ ሳይሆን የመላው ኢትዮጵያ ነው ያሉት ጃን ኢንግላንድ ጠቅላይ ሚኒስትር አብይ አህመድ ሽልማት ያሰጣቸውን በጎ ተግባር አጠናክረው ቀጥለው በሀገሪቱ የተከሰተውን የብሔር ውጥረት በማርገብ የተፈናቀሉ ሰዎችን ወደ ቦታቸው እንዲመለሱ እንደሚያደርጉ ተስፋ እንዳላቸው ጠቁመዋል። በተጨማሪም ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል መግለጫ አውጥቷል። የድርጅቱ የአፍሪካ ቀንድ አጥኚ አቶ ፍሳህ ተክሌ ለአሜሪካ ድምጽ መግለጫውን በተመለከተ ማብራሪያ ሰጥተዋል።
እንግዲህ ዛሬ ያወጣነው መግለጫ እንደሚያመለክተው የተሰጠው የኖቤል ሽልማት ለጠቅላይ ሚኒስትር አብይ አህመድ ተገቢ ነው። በተለይ ከስልጣን ላይ ከወጡ ጊዜ ጀምሮ የተለያዩ የማሻሻያ እርምጃዎችን ወስደዋል። በተለይ ሰብአዊ መብትን በተመለከተ እስረኞች ተለቀዋል፣ ህጎች ተሻሽለዋል፣ የተወሰኑ ህጎች ለማስተካከል መንገድ ተጀምረዋል። በተለይ ከኤርትራና ጋር ያለው ድንበር አለመግባባት እንዲፈታ ሆኗል። በሱዳን ሰላም እንዲመጣ እንደዚሁ ግጠቱ ከፍተኛ አስተዋጽኦ ነበራቸው። እስከዚህ አንጻር ተገቢ ነው እንላለን። በተለይ ኢትዮጵያ ውስጥ ከሰብአዊ መብት አንጻር ያሉት ችግሮች ሙሉ ለሙሉ ካለመቀረፋቸው አንጻር ይህ ሽልማት የበለጠ ያተጋቸዋል ብለን ነው የምናምነው። ከዚህ ቀደም ከጠቅላይ ሚኒስትር አብይ አህመድ መምጣት በፊት ጸረ ሽብር አዋጁ ብዙ የፖለቲካ ተቃዋሚዎችንም አክቲቪስቶች የሚባሉትን ጸሐፊዎችን፣ ጋዜጠኞችን ጸጥ ለማስባል እና ለማሰር መንግስት የሚጠቀምበት በጣም አመቺ የሆነ ህግ ነበረ። ብዙ ችግር ያለበት ህግ ነው። ሰላማዊ የሆኑ እንቅስቃሴዎችን ሁሉን ችግር የሚቆጥር ህግ ነው እና ከዛ በኋላ ያንን ህግ ለማስተካከል እርምጃ ተጀምሮ የመጨረሻው ድራፍት ወይም ረቂቅ ህግ በፓርላማ ነው የሚገኘው። በዚህ ወቅት ግን በተለይ ከሰኔ ጀምሮ ብዙ ሰዎች በዚሁ ባልተስተካከለ የነበረ አዋጅ መሰረት ተይዘው ለወራት አሁንም ክስ ሳይመሰረትባቸው ነው ጉዳያቸው እየታየ ያለው። ብዙዎቹ ተቃዋሚዎች፣ ጋዜጠኞች፣ አንዳንዶቹ መጽሐፍ የጻፉ ሰዎች ናቸው በዚህ ህግ ታርጌት የተደረጉት። ስለዚህ አሁን የሚያሰጋን ነገር ምንድን ነው? ወደ በኋላ የመመለስ ነገር እንዳይኖረው፣ በተለይ ደግሞ ይሄ የሰብአዊ መብትን በመጣስ የሚታወቀ ህግ ተመልሶ መጥቶ ሳነሳነደ የመደራጀት የመሰብሰብ መብቶች በጣም አስፈላጊ ስለሚሆኑ የዚህ የጸረ ሽብር አዋጁ ደግሞ በእነዚህ ጉዳዮች ላይ ከፍተኛ ተጽዕኖ የሚፈጥር በመሆኑ ቅድሚያ ተሰጥቶት ለሽብር አዋጁ ማስተካከያ እንዲደረግለትና አላግባብ በዚህ ህግ የተከሰሱ ሰዎችም በአስቸኳይ እንዲፈቱ በዚህ አጋጣሚ ለመጠየቅ ሞክራል።
አምነስቲ ኢንተርናሽናል በተለያዩ ቦታዎች እየታዩ ያሉ የብሔር ግጭቶችን ለመቅረፍ መንግስት ቅድመ መከላከል ስራ መስራት እንዳለበት በመግለጫው አሳስቧል።
እነዚህ ጥቃቶች በተለያዩ ቦታዎች ይታያሉ። በአማራ ክልል፣ በኦሮሚያ ክልል፣ በደቡብ ክልል ያው እነዚህ ግጭቶች አሉ። ተወሰኑትም ሃይማኖት ጋር የሚገናኙ ነገሮች አሉ። በዚህ ውስጥ እንግዲህ የመንግስት ኃላፊነት የሚሆነው ግጭቶቹን ቀድሞ መተንተን እና የከፋ ጉዳት ከማድረሳቸው በፊት መከላከል ስራ መስራት አለበት። ለምታውቁት በአሁን ህዳር ውስጥ የታሰበ የታቀደ ህዝበ ውሳኔ ፕላን አለ። በሲዳማ እና በደቡብ ክልል ያለውን የክልልና የዞን ግንኙነት በተመለከተ የህዝበ ውሳኔ አለ። በዛ ጊዜ ደግሞ ይህ ጉዳይ እንደዚህ ሊመጣ ይችላል ብለን እናስባለን። ከዛ ደግሞ የግንቦቱ ምርጫ አለ። በእነዚህ ጊዜዎች ሁሉ ይህ ብሔር ተኮር ሃይማኖት ተኮር የሆኑ እንትኖች ሊጨምሩ ይችላሉ። ስለዚህ መንግስት ጉዳዩን ቀድሞ የመከላከል እርምጃ ላይ መውሰድ መቻል አለበት። የሚወስደው እርምጃ ደግሞ ከሰብአዊ መብት ግዴታዎች ጋር የሚጠቀሙ መሆን አለበት ለማለት ነው።
የጠቅላይ ሚኒስትር አብይ አህመድ መንግስት ከዚህ በፊት በተለያዩ የሰብአዊ መብት ጥሰቶች ላይ የተካፈሉ ተጠርጣሪዎችንም ለህግ የማቅረብ ኃላፊነቱን መወጣት ይገባዋል ሲል አምነስቲ ኢንተርናሽናል አሳስቧል።
በተለይ ከዚህ በፊት የተፈጸሙ ከባድ የሆኑ የመብት ጥሰቶች አሉ። እነዚህ በወንጀል የሚያስጠይቁ ናቸው። ለዛ ኃላፊ የሆኑ ሰዎች እንዲጠየቁ፣ እንዲሁም በየቦታው የሚነሱ ብሔር ተኮር የሆኑ ጥቃቶች እና ግጭቶች እነሱንም ዘላቂ በሆነ መልኩ መፍትሄ እንዲሰጡ እና ጸረ ሽብር አዋጁ ሰዎችን ለማጥቃት፣ ለማሳሰር፣ ገንዘቦችን ለማሰር የሚሆነው ህግ አሁን ተመልሶ እንደገና እየመጣ እያየ ነው እና እሱም ቢሆን በዓለም አቀፍ ህግ መሰረት እንደሚስተካከልና በቀድሞ ህግ መሰረት የተያዙ ጉዳዮችም በተገቢ መንገድ እንደሚታዩ ተስፋ እናደርጋለን። በዚህ አጋጣሚ ማለት ነው።
ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
ከፋያችንን ባካይልሽ ሳየው አዝኗለካስ ልብሽ ደስታን የለው እንኳን አዝነሽለት ይህን ዓለም ስቆም የሚሞላ ከቶ አይደለም። ላፍ ቢታፍስጪው ጭራሽ ቢወት ላፍ ኖር ያትደግመሽ ለእኔ ደስታዬ ነው ብታይ
አድማጮቻችን፣ የዛሬው የጋቢና ቪኦኤ ዝግጅታችን በዚሁ ተጠናቋል። እንሰናበታችሁ ነው። እስካሁን ድረስ አብረናችሁ የነበርነው ሀብታሙ ስዩምና ጽዮን ግርማ ነበር። ሞክቢል ያቤሮ ደግሞ ዝግጅታችንን እያቀናበረ አብሮን አምሽቷል። መልካም ምሽት ይሁንላችሁ። ደህና ደሩ።
ያንቺን እንባ ካይንሽ ሳየው አዝኗል ለካስ ልብሽ ደስታን የለው እንኳን አዝነሽለት